የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 19 2015 ዓ.ም ምረት ስርጭታችን ጀመረ። ዓለም አቀፉ የስደት ድርጅት ካለፈው አርብ እስከ ማክሰኞ በነበሩት 5 ቀናት ብቻ ከ3500 በላይ የ35 ሀገራት ዜጎች ከሱዳኑ ግጭት በመሸሽ ወደ ኢትዮጵያ የድንበር ከተማ መተማ መግባታቸውን አስታውቋል። የዚህ ዘገባ ዝርዝር በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች የተካተቱበት ምሽት ከአሁኑ ሰዓት ጀምሮ ይጀምራል። ጤና ይስጥልኝ፣ እንደምን አምሽታችኋል? ሳስተናግዳችሁ የማመሻው ደግሞ ሀብታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ እንዲሁም የዌብና ማህበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውንልናለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮና በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንም እናንተም አብራችሁ እንድትሆኑ እንጋብዛለን። አስቀድመን ዋና ዋና የዓለም ዜናዎችን እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታዬ ነኝ። በአማራ ክልል የገዢው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማይ ሽጥላ ተወልደው ባደጉበት አካባቢ መገደላቸውን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው አስታወቁ። ጠቅላይ ሚኒስትሩ ነውጠኛ ጽንፈኞች ያሏቸውን አካላት ለግድያው ተጠያቂ አድርገዋል። ጠቅላይ ሚኒስትሩ የአቶ ግርማን መገደል ባስታወቁበት የፌስቡክ ገጻቸው ላይ ከኛ የተለየ ሐሳብ ማሰብ አልነበረበትም ብለው የሚያምኑ ነውጠኛ ጽንፈኞች የፈጸሙት አስነዋሪና አሰቃቂ ተግባር ነው ሲሉ በአጽንኦት ኮንነዋል። አያይዘውም ጽንፈኝነትን በጊዜ ታግለን ካላስወገድነው ወደ መጨራረስ እንደሚወስደን ጉልህ ማሳያ ነው ብለዋል። አቶ ግርማይ ሽጥላ የዛሬ 2 ዓመት የአማራ ክልል የኢንዱስትሪና የኢንቨስትመንት ቢሮ ኃላፊ እጩ ሆነው ሲቀርቡ ለክልሉ ምክር ቤት በተነበበው የህይወት ታሪካቸው መሰረት የትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ ሲሆን የ47 ዓመት ሰው ነበሩ። ዩናይትድ ስቴትስ እና የአፍሪካ ሀገሮች የሱዳን ተፋላሚ ወገኖች የተስማሙበት የ72 ሰዓት ተኩስ አቁም እንዲራዘም ጥረታቸውን አጣድፈው ቀጥለዋል። የአፍሪካ ሀገሮች ሁለቱ ወገኖች እንዲነጋገሩ ላቀረቡት ሐሳብ ከጦር ሰራዊቱ በኩል ይሁንታ እንዳገኙ ነው የተመለከተው። በስልጣን ግብግብ በተጣመዱት በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል 2 ሳምንት ሊሞላው በተቃረበው ውጊያ በመቶዎች የተቆጠሩ ሰዎች የተገደሉ ሲሆን ውጊያው የቀጣናውን ጸጥታ ያናጋል የሚል ስጋት አለ። ፈጥኖ ደራሽ ኃይሉ ዛሬ ባወጣው መግለጫ የጦር ሰራዊቱ ኃይሎቻችን ላይ ጥቃት እያደረሰ ነው ሲል ከሷል። የሐሰት አሉባልታ እያሰራጨብን ነው ሲልም አክሏል። ይሁን እንጂ ፈጥኖ ደራሽ ኃይሉ ያወጣው መግለጫ የጦር ሰራዊቱ በምስራቅ አፍሪካ ሀገሮች የልማት በየነ መንግስታት ባለስልጣን ማለት በኢጋድ ቀረበልን ስላለው እቅድ ያነሳው ነገር የለም። አንድ የካርቱም ነዋሪ ለሮይተርስ እንደገለጹት ዛሬ ሐሙስም ከተማዋ ውስጥ ተኩስ እየተሰማ ነው። እኩለ ሌሊት ላይ በሚያበቃው በ72 ሰዓቱ የተኩስ አቁም ውጊያው ሙሉ በሙሉ ባይቆምም ጋብ ብሏል። ባለፉት ጥቂት ቀናት በርካታ የውጭ ሀገር ሰዎች ከሱዳን የወጡ ይሁን እንጂ አሁንም በውጊያው ምክንያት መውጫ ያጡ ብዙዎች እንዳሉ ነው የተነገረው። ጀነራል አብደልፋታህ አልቡርሃን ተኩስ አቁሙ ለተጨማሪ 72 ሰዓታት እንዲራዘምና ተደራዳሪ ልዑካን ወደ ደቡብ ሱዳን ዋና ከተማ ጁባ እንዲልኩ የቀረበውን ሐሳብ መቀበላቸውን የጦር ሰራዊቱ ትናንት ረቡዕ ከመሸ ባወጣው መግለጫ ነው ያስታወቀው። ተፋላሚዎቹ ወገኖች ተኩስ አቁሙን እንዲቀጥሉ ድርድርም እንዲጀምሩ የሚጠይቀውን እቅድ ያዘጋጁት የደቡብ ሱዳን፣ የኬንያና የጅቡቲ ፕሬዝደንቶች መሆናቸውን የጦር ሰራዊቱ መግለጫ አመልክቷል። ጀነራል ቡርሃን ኢጋድን አመስግነው በሐሳቡ ተስማምተዋል ብሏል። ሮይተርስ ለዚህ ዘገባው የኢጋድን አስተያየት አግኝቶ ሊያካትት እንዳልቻለ አስታውቋል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ውጊያው በዘላቂነት የሚያከትምበት መንገድ እንዲፈጠር አብረው ሊሰሩ መወያየታቸውን ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አመልክቷል። የፊታችን ቀዳሜ ሁለት ሳምንት በሚሆነው በዚህ ውጊያ እስካሁን ቢያንስ 512 ሰዎች የተገደሉ ሲሆን ወደ 4200 የሚደርሱ ሰዎች ደግሞ እንደቆሰሉ ተነግሯል። ውጊያውን በመሸሽ ድንበር አቋርጠው የሚሰደዱት ሰዎች ቁጥር እየጨመረ ነው። ወደ ደቡብ ሱዳንና ቻድ ብቻ 270,000 ሰዎች ሊሰደዱ እንደሚችሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን መረጃ ያመለክታል። በተዛመደ ዜና በሱዳኑ ውጊያ የሞቱ ሰዎች ቁጥር በተለያዩ ጤና ነክ ችግሮች ምክንያት መጨመሩ አይቀርም ብለው እንደሚጠብቁ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናግረዋል።
On top of the number of deaths and injuries caused by the conflict itself,
በውጊያው ከተገደሉትና ከቆሰሉት በተጨማሪ በወረርሽኞች፣ በክትባት፣ በምግብና በውሃ ጥረት እንዲሁም በመሰረታዊ የጤና አገልግሎቶች መጓደል አሁንም ብዙ ህይወት ይጠፋል ብለን እንሰጋለን።
ዶክተር ቴድሮስ ትናንት ረቡዕ ጄኔቫ ላይ ለጋዜጠኞች ባደረጉት ገለጻ ባለፉት አመታት ብዙ ስቃይ ያሳለፈው የሱዳን ህዝብ በእነዚህ ባለፉት ቀናት የደረሰበት ደም መፋሰስ ደግሞ እጅግ የሚያሳዝን ነው ብለዋል። በተባበሩት መንግስታት ድርጅት መረጃ መሰረት ግጭቱ ከመቀስቀሱ አስቀድሞ ከሱዳን ህዝብ 1/3 ማለትም ወደ 16 ሚሊዮን የሚጠጋው ህዝብ እርዳታ ጠባቂ ሲሆን በውጊያው ምክንያት ይህ ቁጥር እንደሚጨምር ተሰብቷል። የተጎዱ ሰዎች የደም መፍሰስን ለመቆጣጠር የሚያስፈልገው መሰረታዊ አገልግሎት ቢኖር ኖሮ ህይወታቸው ካለፈው ሰዎች ውስጥ ቢያንስ 1/4ኛውን ለማትረፍ ይቻል ነበር ብሎ የዓለም የጤና ድርጅት እንደሚያምን ዶክተር ቴድሮስ አያይዘው ተናግረዋል። መስሪያ ቤታቸው ወደ ሱዳን የሚላክ መድኃኒት፣ ደም፣ የቀዶ ጥገና ህክምና እና ያጣዳፊ ህክምና አቅርቦቶችን እንዳዘጋጀ ገልጸው ደህንነቱ በተጠበቀ ሁኔታ ማድረስ የሚቻልበትን መንገድ እየጠበቅን ነው ብለዋል። ምስራቅ ኮንጎ ሰሜን ኪቡ ክፍለ ሀገር በርካታ መንደሮች ውስጥ ቢያንስ 60 የሚሆኑ ሰዎች አስከሬኖች መገኘታቸውን የሀገሪቱ ባለስልጣናት አስታወቁ። የካሻሊና ካዞሮሆ መንደር ነዋሪዎቹ ባለፉት በርካታ ቀናት M23 በሚባለው ቡድን ታጣቂዎች የተገደሉ መሆናቸውን ቢትዋ የተባለው አካባቢ ምክትል አስተዳዳሪ አይዛክ ኪቤራ ተናግረዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ዛሬ ሐሙስ ማለዳ ደቡባዊ ዩክሬን ሚካኤሎቭ ከተማ ውስጥ ባደረሰችው የሚሳኤል ጥቃት አንድ ሰው ሲገደል ሌሎች 23 ሰዎች መቁሰላቸው ተሰምቷል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ ዛሬ ለሊት ሚካኤሎቭ ላይ በአራት ካሊበር ሚሳኤሎች ጥቃት አደረሰች ካሉ በኋላ ሚሳኤሎቹ የተወነጨፉት ከጥቁር ባህር መሆኑን ገልጸዋል። በተያያዘ ዜና የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ ዩክሬን ከህብረቱ አባል ሀገሮችና ከአጋሮቻቸው ቃል ከተገቡላት የጦር መሳሪያዎች ውስጥ 98 ከመቶ እንደደረሷት አመልክተዋል። የኔቶ ዋና ጸሐፊው ዛሬ ብራሰልስ ላይ ባደረጉት ጋዜጣዊ ጉባኤ ኔቶ ከ9 የሚበልጡ የዩክሬን አዲስ ታንከኛ ብርጌዶችን ማሰልጠኑንና ማስታጠቁን ገልጸዋል። የቻይና ፕሬዝዳንት ሺ ጂንፒንግና ፕሬዝዳንት ዘለንስኪ መወያየታቸው መልካም ዜና መሆኑን የተናገሩት የኔቶ ዋና ጸሐፊ ይሁን እንጂ ውይይቱ የቻይናን የሩሲያን ወረራ ያለማውገዝ አቋም አልቀየረም ብለዋል። የዩክሬን ፕሬዝዳንት ከፕሬዝዳንት ሺ ጋር በስልክ ለረጅም ጊዜ ውጤታማ ውይይት ማድረጋቸውን ገልጸዋል። ወደ ኪቭና ቤጂንግ መልእክተኞች ለመለዋወጥ ቃል እንደተገባቡም አመልክተዋል። ይህም ሩሲያ ወረራዋን እንድታበቃ ለሚያደርግ የሰላም ድርድር ቅድመ ዝግጅት ሊሆን ይችላል ተብሎ ተወስዷል። በመጨረሻም በዩናይትድ ስቴትስ ይፋ ጉብኝት ያደረጉት የደቡብ ኮሪያ ፕሬዝዳንት ዩን ሱንክ ዮል ዛሬ በዩናይትድ ስቴትስ ምክር ቤት ንግግር በማድረግ ጉብኝታቸውን አጠናቀዋል። የዩናይትድ ስቴትስና የደቡብ ኮሪያ ግንኙነት 70ኛ ዓመት እየታሰበ ባለበት በዚህ ወቅት ጉብኝታቸውን ያደረጉት ፕሬዝዳንት ዩን ትናንት ረቡዕ ከፕሬዝዳንት ጆ ባይደን ጋር ተገናኝተው ተወያይተዋል። ሁለቱ መሪዎች ሰሜን ኮሪያ የደቀነችው ስጋት እየተባባሰ መሄዱን አንስተው ተነጋግረዋል። በይበልጥ የኢኮኖሚ ትብብር ለማድረግ ስለሚችሉበት መንገድ እንዲሁም ከጊዜ ወደ ጊዜ ኃይሏን እያፈረጠመች ያለችውን ቻይና መጋፈጥ ስለሚቻልበት መንገድ መወያየታቸው ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። Voice
ቆንጂታዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሚያዝያ 19 2015 ዓ.ም ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ @voamharic የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ዘገባ እንሻገራለን። ከአለፈው አርብ እስከ ማክሰኞ በነበሩት 5 ቀናት ብቻ ከ3500 በላይ የ35 ሀገራት ዜጎች የሱዳኑን ግጭት በመሸሽ ወደ ኢትዮጵያ ድንበር ከተማ መተማ መግባታቸውን ዓለም አቀፉ የፍልሰት ድርጅት IOM አስታውቋል። መተማ ከደረሱ ሰዎች መካከል የሚበዙት የቱርክ ዜጎች እንደሆኑ የተጠቀሱት በኢትዮጵያ የIOM ቃል አቀባይ ቪራይ የዩጋንዳ፣ የኢትዮጵያ፣ የሶማሊያ፣ የሱዳንና የቻይና ዜጎች ደግሞ እንደ ቀደም ተከተላቸው ተከታዮቹን ደረጃዎች እንደሚይዙ አመልክተዋል። አይኦኤም ወደ 700 የሚጠጉ የልዩ ልዩ ሀገራት ዜጎችን የመቀበልና የማጓጓዝ ድጋፍ እንዲያደርግ ከኤምባሲዎች በርካታ ጥያቄዎች እንደቀረቡለት የገለጹት ኬቪራይ ያንንም እያከናወነ መሆኑን አስታውቋል። የዚህን ዘገባ ዝርዝር አስቴር ምስጋናው እንደሚከተለው ታቀርብልናለች።
በሱዳን ለሁለት ሳምንታት ገደማ የቀጠለውን ግጭት የሸሹ የልዩ ልዩ ሀገራት ዜጎች ሀገሪቱን ለቀው ከሚወጡባቸው በሮች አንዷ የምዕራብ ጎንደር ዞን የድንበር ከተማ መተማ ናት። በዚህችው የድንበር ከተማ የሚከናወነውን የክትትል ስራ ከፍ ባለ ደረጃ መቀጠሉን የገለጸው ዓለም አቀፍ የፍልሰት ድርጅት IOM በመግባት ላይ ያሉ የልዩ ልዩ ሀገራት ዜጎች ቁጥር እየጨመረ መሆኑን አስታውቋል። የድርጅቱ የኢትዮጵያ ቃል አቀባይ ኬ ቪራይ ለአሜሪካ ድምጽ እንዳብራሩት የየዕለቱ አሃዝ እየጨመረ መምጣቱን ያሳያል።
Over the last 5 days there was an upward increase of 200 arrivals.
ባለፉት 5 ቀናት በየቀኑ የሚገቡት ሰዎች እየበዙ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 21 እና 22 ቀን የተመዘገበው ቁጥር በቀን 200 ነበር። በቀጣዩ ቀን ሚያዝያ 23 ግን የአሃዝ ከፍ ብሎ የገቡት ሰዎች ቁጥር ከ350 በላይ ሆኗል። ሚያዝያ 24 ቀን ብቻ ደግሞ ከ1500 በላይ ሰዎች ገብተዋል። ለመጨረሻ ጊዜ መመዝገብ በቻልንበት ሚያዝያ 25ም ከ1300 በላይ ሰዎች ገብተዋል።
ካለፈው አርባ አንስቶ በነበሩት 5 ቀናት ብቻ ከ3500 በላይ ሰዎች የሱዳንን ግጭት በመሸሽ ወደ ኢትዮጵያ የድንበር ከተማ መተማ መግባታቸውን እኚሁ የዓለም አቀፍ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ኬቪራይ ተናግረዋል። የየትኞቹ ሀገራት ዜጎች በብዛት እንደሚገኙም አብራርተዋል።
Between 21 to 25 April, those arrivals consisted of a majority Turkish nationals. Second would be Ugandan nationals. And then we have Ethiopian nationals.
መተማ ከገቡት ውስጥ የሚበዙት የቱርክ ዜጎች ሲሆኑ የዩጋንዳ፣ የኢትዮጵያና የሶማሊያ ዜጎች እንደ ቀደም ተከተላቸው የሚቀመጡ ናቸው። በመጨረሻም ጥምር ዜግነት ያላቸው ሱዳናውያን እንዲሁም ደግሞ የቻይና ዜጎችም ይገኛሉ።
IOM ወደ 700 የሚጠጉ የልዩ ልዩ ሀገራት ዜጎችን የመቀበልና የማጓጓዝ ድጋፍ እንዲያደርግ ከኤምባሲዎች በርካታ ጥያቄዎች እንደቀረቡለት የገለጹት ኬቪራይ የድጋፍ ጥያቄውን ተቀብሎ በማከናወን ላይ እንደሚገኝ አስረድተዋል። ይህም ወደ መተማ የገቡትን የልዩ ልዩ ሀገራት ዜጎች ወደ ጎንደር ከተማና ወደ አዲስ አበባ መጓጓዝን እንደሚጨምር ጠቅሰዋል። በተለይ በማቆያ ስፍራዎች የውሃ፣ የንጽህና መጠበቂያ፣ የምግብ፣ የመጠለያና የሕክምና አገልግሎት ከፍተኛ ፍላጎት መኖሩን ዓለም አቀፍ የፍልሰት ድርጅት IOM ጠቁሟል። ከዚሁ ከምዕራብ ጎንደር ጋር በተያያዘ ሌላ ዜና ሱዳን አሁን የገጠማትን ወቅታዊ ችግር ተከትሎ ኢትዮጵያና ሱዳን በይገባኛል የሚወዛገቡባቸውን የድንበር አካባቢዎች የኢትዮጵያ መከላከያ ሰራዊት ተቆጣጥሮታል በሚል በአንዳንድ የብዙሃን መገናኛ የተላለፈው መረጃ ከእውነት የራቀ መሆኑን የአካባቢው ባለስልጣናትና ነዋሪዎች ገለጹ። በአማራ ክልል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ የኢትዮጵያ መከላከያ ሰራዊት ከግጭቱ በፊት ከነበረበት ቦታ አልተንቀሳቀሰም ሲሉ ለአሜሪካ ድምጽ አስታውቀዋል።
በምንም አይነት መንገድ እናረጋግጥልሽ አልፈሽካም ይሁን ከሌላ አካባቢ የኢትዮጵያ ጦር ከዚህ በፊት ተነበረበት አንድ ኢንች ያልተንቀሳቀሰ።
በሱዳን በቀጠለው ግጭት በርካታ ሀገራት ዜጎቻቸውን ለማስወጣት በሚያደርጉት ርብርብ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ለውጭ ሀገራት ዜጎች ከሚያደርገው ልዩ ጥበቃዎች ምንም አይነት ቦታ የመውረር እንቅስቃሴ አለማድረጉን ያረጋገጡት አቶ ቢክስ ወርቄ የኢትዮጵያ መንግስት የሱዳን ህዝብ አሁን የገጠመውን ችግር በሰላማዊ መንገድ ለመፍታት የሚጥር እንጂ አጋጣሚውን ተጠቅሞ የሚጎዳ ተግባር አይፈጽምም ደግሞም አልፈጸመም ብለዋል።
መሬት የማስለቀቅ ሁኔታ አይደለም ያለው። መሬት የማስለቀቅ ተጠቅሞ ይረዳል እንጂ የኢትዮጵያ ሱዳን ሁኔታ በሰላማዊ መንገድ እንዲቋጭ ስራ ይሰራል እንጂ ጭራሽ ይህንን የሚያባብስ ነገር በፍጹም ሊሆንም አይችልም። እንደዚህ አይነት ግንባታም አይደለም የተገነባበት፣ ኢቴክሱም አይፈቅድም። የኢትዮጵያ መንግስት በተለይ አጎራባች ህዝቦችም ይህንን ሁኔታ የሚፈቅዱበት አይደለም ያለው።
አቶ አለሙ አወቀ ሲያ ተብላ በምትጠራው በሱዳን ክልል ውስጥ ያለች አንዲት የድንበር ከተማ በአማካይ ከ18 ኪሎ ሜትር ርቀት ላይ በምትገኘው መተማ ወረዳ ቱመንት መንዱቃ ቀበሌ ነዋሪ ናቸው። አልፋሽጋ በመባል የሚታወቀውንና የሱዳን ወታደሮች ይኖርበት የነበረውን የጦር ካምፕ በቅርብ ርቀት እንደሚያውቁት ገልጸው የሱዳንን የእርስ በርስ ግጭት ተከትሎ የኢትዮጵያ መከላከያ ሰራዊት ሰሞኑን ምንም አይነት እንቅስቃሴ ሲያደርግ አለመመልከታቸውን ለአሜሪካ ድምጽ አረጋግጠዋል።
እኛም እንደ መንግስት ብቻ ሳይሆን እንደ ህዝብ በጉርብትና ማብረን ስንኖር እኔ ሰሞኑን እንዲህ አይነት የተፈጸመ ነገር ያለ አይመስለኝም። አካባቢያችንም በደንብ ስለምናል። እኔ አሁን ይሄ አልፋሽጋ የተባለ ቦታ እኮ ከኛ ቀበሌ ጋራ የሚዋሰን የነሱ ቀበሌ ዙሪያ አሜሪካ አካባቢ ነው።
በሱዳን በሚካሄደው የሁለት ተፋላሚ ኃይሎች ውጊያ ልዩ ልዩ ሀገራት በኢትዮጵያ መተማ በኩል ዜጎቻቸውን እያስወጡ ባሉበት በአሁኑ ሰዓት የአሜሪካው ፕሬዚዳንት ጆ ባይደን ዜጎቻቸው በሰላም እንዲወጡ በማገዛቸው ምስጋና ካቀረቡላቸው ሀገራት መካከል ኢትዮጵያ አንዷ ናት። በተመሳሳይ በኢትዮጵያ የሚገኘው የአሜሪካ ኤምባሲም ባልደረቦቻቸው በሰላም ከሱዳን እንዲወጡ ላደረገው የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊት ምስጋና ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ራዲዮ የሚቀርብላችሁን የምሽቱን ስርጭት ነው። ቀደም ብሎ የሰማነው ደግሞ የዕለቱን አብይ ርዕስ ዘገባ ነበረ። አስቴር እናመሰግናለን። የትንታኔው መጽሔት ይቀጥላል። በሱዳን ጦር ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡርሃን ሰራዊትና በጀነራል ሐምዳን ዳገሎ ወይንም ሐመቲ ጦር መካከል ለ12 ቀናት ሲካሄድ የቆየ ውጊያ ጋብ በማለቱ በርካታ የአገሪቱና የውጭ አገር ዜጎች ሱዳንን ለቀው በመውጣት ላይ ናቸው። ከሮይተርስና ከአሶሺየትድ ፕሬስ የደረሰንን የሱዳንን ውሎ የሚመለከቱ ዘገባዎችን እንግዶ ወልዴ እንደሚከተለው አቀናብሯቸዋል።
በሱዳን አንጻራዊ ጸጥታ በመስፈኑ በካርቱምና ኦምዱርማን ከተሞች የሚገኙ በርካታ ነዋሪዎች ምግብና ውሃ ፍለጋ ከቤታቸው ወጥተዋል። እየተካሄደ ባለው ውጊያ ምክንያት ላለፉት በርካታ ቀናት በቤታቸው ተደብቀው የነበሩት ነዋሪዎች በዳቦ ቤቶችና የሸቀጥ ሱቆች ተሰልፈው ታይተዋል። ፋት አልራህማን የኦምዱርማን ነዋሪ ነው።
ናዘ መክሉብ አላምሮም ናዛኩ ፍሱፍ ረጊብ ፍሱፍ ልበንዚን
ሰዎች ምንም ማድረግ የማይችሉበት ሁኔታ ውስጥ ናቸው ያሉት። የሚረዳቸው ይሻሉ። ለዳቦ ለነዳጅ ሰልፍ ይዛሉ። ዳቦም ሆነ ነዳጅ ግን የለም። ጸጥታው የተረጋጋ አይደለም። በጤና አገልግሎቶች በኩል ያለው ሁኔታ መጥፎ ነው። የታመሙ አሉ። በጦርነቱ የተጎዱም አሉ። እናም ደግሞ ሕክምና እያገኙ አይደለም። ለነዳጅ ነው የተሰለፍነው። ነገር ግን ማግኘት አልቻለም። መጓጓዣም የለም።
የተኩስና የፍንዳታ ድምጽ መሰማቱ ቀጥሏል። ነዋሪዎች ግን ግጭቱ በተወሰኑ ቦታዎች እየተካሄዱ መሆናቸውን ይናገራሉ። በወታደራዊ ዋና መስሪያ ቤቶች በማዕከላዊ ካርቱም በሚገኘው ሪፐብሊካን ቤተ መንግስትና ከናይል ወንዝ ባሻገር በሚገኘው ኦምዱርማን ባሉ ወታደራዊ ሰፈሮች ግጭቱ እንደቀጠለ ነዋሪዎች ይናገራሉ። 12ኛ ቀኑን በያዘውና በሁለት ተፎካካሪ ጀነራሎች መካከል የተካሄደ ባለው ውጊያ ምክንያት ቀድሞውንም በሰብአዊ እርዳታ የሚኖረው 46 ሚሊዮን የሚሆነው አንድ ሶስተኛ የሱዳን ህዝብ ከፍተኛ ችግር ውስጥ ይገኛል። ጦርነቱን ሽሽት ሱዳንን እየለቀቁ ካሉት ውስጥ አብዛኞቹ እየሄዱ ያሉት ወደ ቻድ እንደሆነ ለማወቅ ተችሏል። የተመድ የስደተኞች ከፍተኛ ኮሚሽን እንደሚለው እስካሁን 20 ሺህ የሚሆኑ ሱዳናውያን ቻድ ገብተዋል። ግጭቱ እየተባባሰ ከመጣ መፈናቀሉ እንደሚጨምር ኮሚሽኑ አስታውቋል። በቻድ የሚገኙት የኮሚሽኑ ወኪል ሁኔታው የሚባባስ ከሆነ 100 ሺህ የሚሆኑ ሱዳናውያን ወደዛች አገር ሊሸሹ እንደሚችሉ ግምታቸውን አስቀምጠዋል። ከዚህ በፊት በሱዳን በነበሩት ግጭቶች ምክንያት 400 ሺህ ሱዳናውያንን በማስተናገድ ላይ ያለችው ቻድ አዲስ ስደተኞችን ተቀብላ ለማስተናገድ በቂ አቅርቦት እንደሌላት ተነግሯል። سوريا هارون سلاوة تعطوات النقرة لج
سنة جاين من السودان لأنه جنوب تردون
عرب يأرب من الشوش مدتو من دراتشنن تاتقوبها لا أنينا بيت سبيك الانششن الزيت راسي مدتانو راساتشنن تمادانو أهون دهن النتاتشنن يتطبق أبيونم ينقبنا يوهات أتشب قرقات مونال مدتالي أسلالي لن يأير هونيتام كبدو بنال
بليلا بكل طورنتون بمشش لا يالو بركاتا سودان عيان بقبس دنبر أقرابيا نابوان نو يارو ፕላን ጣቢያ በመሰባሰብ ላይ ናቸው የአይን ማኞች እንደሚሉት ካለ በቂ ምግብና መጠለያ ከአገሪቱ ለቆ ለመውጣት በርካቶች ለቀናት መጠባበቅ ላይ ናቸው ለሶስት ቀናት የታወጀው የተኩስ ማቆም ተከትሎ በመዲናዋ ካርቱም የነበረው ውጊያ ጋብ ብሏል የተኩስ ማቆም ቀጣይነት ግን አስተማማኝ ባለመሆኑ የውጊያውን ጋብ ማለት እንደ ጥሩ አጋጣሚ መጠቀም በርካቶች ሱዳንን ለቀው በመውጣት ላይ ናቸው محمد عدلي يتبالو قبصاي تماري بسلام وداغرو بمقباتو دستانيانو
نسحن النوم على ضرب الضوار قزايك تنزل هنا وضرب الضوار هنا
واتبنى كهكو طور تاكسوني مستمو بهلو مبوتا تاكسان تباراري عرات يتبيت يقبتو اقزابير نياداني አሁን ዋናው ነገር አገራችን ግብጽ ገብተናል እንደ እግዚአብሔር ፍቃድ ነገሮች ይረጋጋሉ
በበረሃ ላይ 15 ሰዓታት የሚወስደውን አድካሚ የመኪና ጉዞ አድርገው በርካቶች ፖርት ሱዳንና አርኪን በተሰኘው ወደ ግብጽ ማቋረጫ ድንበር ላይ ደርሰዋል በሱዳን ያለውን ኤምባሲዋን ወደ ሌላ ቦታ ማዞሯን ግብጽ ትናንት አስተውቃለች አንድ ኤምባሲ ሰራተኛ በሳምንቱ መጀመሪያ ላይ የተገደለባት ግብጽ ተዘዋውሯል የተባለው ኤምባሲ የት እንደሚገኝ አላስተዋወቀችም እስካሁን 512 ሲቪሎችና ተዋጊዎች እንደተገደሉና 4200 ደግሞ እንደተጎዱ የሀገሪቱ የጤና ሚኒስቴር አስተውቋል።
ግዶልዴን ለቀደመው ዘገባ አመሰግናለሁ በመቀጠል ደግሞ ወደ ደቡብ ኢትዮጵያ እናቀናለን በደቡብ ክልል ደቡብ ኦሞ ዞን ሰላማጉ ወረዳ በቦዲና ድሜ በህረሰቦች መካከል በተከሰከሰ ግጭት 14 ሰዎች መገደላቸውን የአሜሪካ ድምጽ በስልክ ያነጋግራቸው የሃና ከተማ ነዋሪዎች ገልጸዋል አለመግባባቱ የተጀመረው በሁለት ሰዎች ግድያ እንደሆነ የተከሰው የዞኑ የሰላምና ጸጥታ መምሪያ ችግሩ በቦዲና ዲማ በህረሰቦች መካከል ተስፋፍቶ 11 ሰዎች መገደላቸውንና 6 መቁሰላቸውን አረጋግጧል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ የዚህን ዘገባ ዝርዝር ይነግረናል።
በደቡብ ክልል ደቡብ ኦሞ ዞን ሰላማጎ ወረዳ ውስጥ የምትገኘው አና የተባለች ከተማ ነዋሪ የሆኑት ስማቸው እንዳንጠቅስ ጠየቁን አንድ ነዋሪ የታጠቁት ጥቂት ግለሰቦች ምክንያት ተነሳው ግጭት ወደ ጎሳ ግጭት ከተለወጠ በኋላ እርስ በርስ በተደረገ የተኩስ ልውውጥ የወርዳውን የመንግስት ስራ ኃላፊን ጨምሮ ሰዎች መገደላቸውን ተናግሯል።
በትክክል አሁን ካርብቶ አደረም ከዚህ ከተማው ካርብቶ አደረም አንድ ላይ ወደ 14 15 ሞት ነው የሚባለው። አንዱ አጠራጥራል አርብቶ አደረው አካባቢ ላይ ስለሆነ ቁስለኛ ነው ሞቷል አልሞተም የሚባል ነገር ስላለ 14 15 አካባቢ ደርሷል።
ለግጭቱ መንሰኖ ያሉትን እኚህ ግለሰብ ሲያስረዱ ታጥቀው መንገድ ላይ አድፍተው የሚጠብቁ ሰዎች በሞተር ሳይክል ሲሄዱ የነበሩ ሰዎችን መግደላቸውና የተገደሉባቸው ጎሳ አባላት ለበቀል በመነሳታቸው ግጭቱ ተስፋፍቶ ወደ ሁለት ጎሳዎች ግጭት መቀየሩን ያነጋራሉ።
ሶስት ነበሩ በአንድ ሞተር ላይ ሲሄዱ የነበሩት ሁለቱ ተገደሉ። አንዱ ያመልጥና መረጃ ይሰጣል ለሌሎች ለድሜዎችም ለዚህ ለወረዳ መምራርም ከዛ ከወረዳ መምራር የፖሊስ አካላት ተነስተው ለማረጋጋትና አስከሬን ለማንሳት ሲሄዱ በሄዱት ላይ የድሜ ወጣቶች ሞተር ላይ ወጥተው በቀል ለበቀል ወደ ሳይ ሲመጡ ፖሊሶቹ መንገድ ላይ ያገኙና አንድ አርብቶ አደር ፖሊስ አብሯቸው ስለነበረ በሱ ላይ ተኮሱት ጥይት ሌላኛ ጓደኛቸውን አባል የመክሰላይ ደጋ ፈጥረው ወረታች ወደ አርብቶ አደሩ እንደወረዱና እነሱም ከዚህ ከከተማም ደግሞ የተወሰኑ ሁለት ነው ሶስት ሰዎች ግልጽ በስም ይጠቅሳሉ ተባብረው ሄደው በማሳ ላይ በሃና ከተማ ቅርበት ላይ የሚጥርሻ በማረስ ላይ የሚገኙ አርብቶ አደሮችን በማሳቸው ላይ ያሉ ነፍሰ ጡር ሴት ልጃገረድ እና ህፃናትን በግፍ ጨፍጭፎ ገለዋል።
ሌላ የአይን እማኝ ነኝ ያሉትና ስማቸውን እንዳንጠቅስ ጠየቁ አንድ የአካባቢው ነዋሪ
እዛው ጋር ይሄዱ አጣጣሚ መንገድ ላይ ተጠብቆ ነበር ሰው ስለነበር ወነሱ ያሰገደሉ አጣጣሚ አንዱ ማጭ አማራር ነበር የወረዳ አማራር አንደኛው ደግሞ የባላባት ልጅ ነበር እንደገና የተበቃይ የተሰብ ደግሞ ከተማው ነው ጦሩ ከተማው ላይ ደባ ነው ተፈጸመ።
የተገደሉበት ምክንያት ምንድነው? የመጀመሪያዎቹ ሁለት ሰዎች
ምንም የለም በቃ ምንም ብሎ በፈታ ነው በአጥተው ተገደሉ ተገደሉ ያዚህ አይታወቅም።
የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ ታደስ ካዬ በሁለት ሰዎች ግድያ ተጀመረው ችግር በቦዲና በዲሜ ጎሳዎች መካከል ተስፋፍቶ ሰዎች መገደላቸውና መቁሰላቸውን አረጋግጧል።
ቆርባለን መረጃ ለፈራ ያው ደግሞ ወደ አፈራርና
ማነታቸው እንዳይጠቀስ ጠየቁ። ሌላ አስተያየት ሰጪ በኩላቸው የቆሰሉ ሰዎች መኖራቸውን ገልጿል።
ወሰኛ ወደ ተባደቀና
በሃና ከተማ ውስጥ አንድ ነፍሰ ጡር እናት ከባሏ ጋር በቤታቸው ውስጥ እንደተገደሉና ህፃን ልጃቸው ግን ተደብቆ መትረፉን ተናግሯል።
አንድ መምህር ባለቤቱ ከነፍሰ ጡር ባለቤቱ እና ከነሲዩ ወንድም ነፍሰ ጡር ሴናት ኦሬዲ ዘቶል 15 ቀንና 20 ቀን ይቀራል ነው የሚባለው። እሷን ጀምሮ የወንድም ልጅ ጀምሮ ተገድሏል። ግን አንድ ልጅ እዛው በመሀላቸው የራሳቸው ልጅ የነበረ ቤት ውስጥ እንደምንም አልጋ ተደርጎ ዘጠኝ ሚኒሞም ቤት ተርፏል። ተደብቆ ራሶች
የመንግስት ጸጥታ ኃይሎች አካባቢውን ያረጋጉ ቢሆንም በሃና ከተማ የሚኖሩ ዜጎች በታጠቁ ሰዎች ጥቃት ደርስብናል በሚል ስጋት ውስጥ መሆናቸውን ተናግሯል።
ከሰኞ እስካሁን ድረስ ያው ተረጋግቷል። ኃይልም ገብቷል። ከክልልም ኮሚሽነሮች መጥተዋል። የማረጋጋት ስራ እየተሰራ ነው ያለው። አርብቶ አደሩ ያው በየደበት እስካሁን ድረስ ተመልሶ ጥቃት ለማድረስም አልሞከረም። ግን የሚያሰጋው ነገር ምንድነው? አሁን በኃይል የኃይል ሚዛን የሰራዊት ኃይል ሚዛን ስላለ ህብረተሰቡ እየፈራ ያለው ከዚህ በፊትም ሲያደርጉት እንደነበሩት በወንዝ አካባቢ በመንገድ ላይ በመንገድ እንቅስቃሴ ላይ ግድያ ይፈጽማሉ የሚል ስጋት ነው ያለው።
የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ታደሰ በኩላቸው ወንጀል ፈጻሚዎች በህግ እንዲጠየቁ ከህብረተሰቡ ጋር ውይይት መጀመራቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስ እናመሰግናለን። በመቀጠል ደግሞ ወደ ሰሜን ኢትዮጵያ መቀሌ እንሻገራለን። የሁሉም ኢትዮጵያ ክልሎች ርዕሳነ መስተዳድርና የሁለቱ የፌዴራል ከተሞች ከንቲባዎች በዛሬው ዕለት በትግራይ ክልል ጉብኝት ሲያካሂዱ ልዑካኑ የመሩት የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ በክልሉ ዳግም ግንባታ ሂደት ፓርቲያቸውና መንግስታቸው በቁርጠኝነት እንደሚሰራ አስታውቀዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለና የአፋር ክልል ርዕሰ መስተዳደር አቶ አወል አርባ የትግራይ ክልል አመራሮችና የማህበረሰብ ተወካዮች የባህር ዳር ከተማንና ሰመራን እንዲጎበኙ ጋብዘዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በየርዕሳነ መስተዳደሮቹ የቀረበላቸውን ግብዣ መቀበላቸውን ገልጸዋል። የዚህን ዘገባ ዝርዝር ሙልጌታ ጽባ ያሰማናል።
በብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ የተመራ የኢትዮጵያ ፌዴራላዊ ክልሎች ርዕሳነ መስተዳደር እንዲሁም የአዲስ አበባና የድሬዳዋ ከተሞች አስተዳደር ከንቲባዎች ልዑካን ዛሬ ሐሙስ ሚያዝያ 19 ቀን 2015 ዓ.ም ወደ ትግራይ ክልል በመምጣት ያደረጉት ጉብኝት ከሰላም ስምምነቱ በኋላ ግንኙነትን የማደስና አጋርነት የማሳየት ዓላማ እንዳለው ባለፈው እሁድ ጦርነት ይብቃ ሰላምን እናጽና በሚል መሪ ቃል በወዳጅነት ፓርክ በተከናወነው የውቅናና የምስጋና መርሃ ግብር ላይ በጠቅላይ ሚኒስትር አብይ አህመድ ተገልጿል። ልዑካኑ በጦርነቱ ተፈናቅለው በመቀለ ከተማ የሚገኙ ተፈናቃዮች እንዲሁም በውቅሮ ከተማ በጦርነቱ ጉዳት የደረሰባቸው ሰማያታ የእብነበረድ ፋብሪካና ሼባ የቆዳ ውጤቶች ፋብሪካ ያሉበት ሁኔታ ተመልክተዋል። ጉብኝቱን የመሩት የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ ለተደረገላቸው አቀባበል አመስግነው በሰሜን ኢትዮጵያ ጦርነት በትግራይ በአፋርና በአማራ ክልሎች የወደሙ ተቋማትና መሰረተ ልማቶች ዳግም ለመገንባት ፓርቲያቸውና መንግስታቸው በቁርጠኝነት እንደሚሰራ አስታውቀዋል።
በጦርነቱ ምክንያት የደረሰው ጉዳት ከፍተኛ ቢሆንም ኢትዮጵያውያን ከተባበር በአጭር ጊዜ ውስጥ ከበፊቱ በተሻለ መልኩ መገንባት ይቻላል። የኢትዮጵያ ሕዝብ በጦርነቱ የተጎዱ የትግራይ የአማራና የአፋር አካባቢዎች መልሶ ለመገንባት በሚደረገው ጥረትም የድርሻውን ለማበርከት ያለውን ዝግጁነት በተለያዩ አጋጣሚዎች ሲያረጋግጥ ቆይቷል። በዛሬው ዕለት የሁሉም ክልል ርዕሳነ መስተዳድሮች እና የሁለቱ ከንቲባዎች በዚህ መርሃ ግብር ላይ መሳተፍም የኢትዮጵያ ሕዝብ ምን ያህል የተጎዱ አካባቢዎች መልሶ ለመገንባት በሚደረገው ጥረት የበኩሉን አስተዋጽኦ ለማበርከት ዝግጁ እንደሆነ የሚያሳይ ነው።
የትግራይ ክልል የፖለቲካ ኃይሎች በአገር አቀፍ የምክክር መድረክ እንዲሳተፉም አቶ አደም ፋራህ ጥሪ አቅርበዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለም በአማራና በትግራይ ክልሎች በተፈጠረው ቁርሾ በሰው ህይወትና በንብረት ላይ ከፍተኛ ኪሳራ እንደደረሰ አውስተው ካሁን በኋላ ችግሮቻችን በሰላማዊ መንገድ ለመፍታት ዝግጁ ነን ብለዋል። የትግራይ ክልል ግዚያዊ አስተዳደር አመራሮችና የማህበረሰብ ተወካዮች ባህር ዳር ከተማን እንዲጎበኙ የግብዣ ጥሪ አቅርበዋል።
አውቃለሁ በትግራይና በአማራ በኩል ብዙ ነገር ተዘግቶ እንደቆየ ስለሆነም አሁን የጭነት ትራንስፖርት ያለምንም ችግር እንቅስቃሴ አለ። ከዛሬም ጀምሮ እየተነጋገርን በሽሬ ጎንደር እና በወልዲያ ደሴ ከመቀሌ የሚሄደው የህዝብ ትራንስፖርት እንዲጀመር በእናንተ በኩል ጥሪን ያሰላለፍ እኛም የምንችለውን የደህንነት ስጋት እንዳይገባችሁ የምናረግ መሆኑን ለማረጋገጥ ወዳለሁ። በአማራ ክልል ህዝብ እና መንግስት ያለንን ልዩነት በቁርጠኝነት በሰላምና በውይይት ለመፍታት የተዘጋጀነ መሆኑን መግለጽ እፈልጋለሁ። ይሄ የቆየ ቁርሾ ስርዓት ባለው መንገድ ደረጃ በደረጃ እየተነጋገርን እየተወያየን በሰለጠነ አግባብ ችግሩን እንዳገረሽም እንዳይደገም መፍታት የምንችልበት አቅም አለ። ስለሆነም ወንድሜን አቶ ጌታቸውን እና አመራሩን የተወካዮችን የሃይማኖት አባቶችን በቅርብ ወደ ባህር ዳር እንድትመጡ እና እንድንነጋገር ጥሬን ማቅረብ እፈልጋለሁ።
በተመሳሳይ የአፋር ክልል ፕሬዚደንት አቶ አወል አርባ የትግራይ ክልል ግዚያዊ አስተዳደር አመራሮችና የህዝብ ተወካዮችን ወደ ሰመራ ከተማ ጋብዘዋል። የትግራይ ክልል ግዚያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከሁለቱም ክልሎች የቀረበላቸውን የግብዣ ጥሪ እንደሚቀበሉ ገልጸዋል። አመራሮቹ ወደ ትግራይ ክልል በመምጣት አጋርነታቸውን በማሳየታቸው ምስጋና አቀረቡዋል።
ይቻለ መጠን የተባሉት ችግሮች ናቸው። ችግሮቹን በመተማመን መንፈስ መፍታት መቀጠል መቻል አለብን። ዋናው ነገር ከሌሎች አካባቢዎች የቀረቡን ልገናኝ የሚሉ ጥሪዎች መገናኘት ግዴታችን ነው። የትኛውን ቦታ መገናኘት ግዴታችን ነው። በዚህ አጋጣሚ ስለመጣችሁ ምስጋናችን ከፍ ያለ ነው። የትግራይ ህዝብ ምልክቶች አይቶ የደረሰውን የጥፋት መጠን የተፈናቃይ ሁኔታ በተወሰነ መልኩ አይተን ግን ደግሞ የሰው ፈገግታ ከምንም ነገር በላይ ይሄ ነገር በዘላቂነት ለመፍታት የሚያስችለን እድል ተፈጥሯል የሚል ስሜት ስለሆነ ያን ስሜት አጠናክረን የምንገፋበት ነው የሚሆነው።
ለትግራይ ክልል ዳግም ግንባታ የተለያየ መጠን ያለው ገንዘብ ጠቅሰው ቃል የገቡ ያሉ ሲሆን በዛሬው ዕለትም ያስረከቡ ክልሎች ነበሩ። የሁሉም ክልሎች ርዕሳነ መስተዳድርና የሁለቱ ፌደራላዊ ከተሞች ከንቲባዎች በትግራይ ያካሄዱት የአንድ ቀን ጉብኝት ማምሻውን በማጠናቀቅ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ሙልጌታ ጽባህን አመሰግናለሁ። በመቀጠል ወደ አዲስ አበባ እናቀናለን። ካለፈው ሰኞ ጀምሮ በዲጂታል የክፍያ ስርዓት እየተከናወነ ያለው የነዳጅ ግብይት በአዲስ አበባ ማደያዎች ከፍተኛ መጨናነቅን በመፍጠሩ ለስራ ሰዓት ብክነት እየዳረጋቸው እንደሆነ አሽከርካሪዎች ለአሜሪካ ድምጽ ተናግረዋል። የነዳጅ ማደያ ሰራተኞች ደግሞ በስራ ላይ ያለው የዲጂታል የነዳጅ ግብይት ስርዓቱ እንደ አይነት ችግር እንዳይፈጠር በአንድ ሳይሆን በሂደት መተግበር ነበረበት በማለት ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ደንበኞች ለዝግጅት የተሰጣቸውን ጊዜ በአግባቡ አለመጠቀማቸው በየማደያዎቹ የሚታየው መጨናነቅ እንዲፈጠር አስተዋጽኦ አድርጓል በማለት ለመንግስት መገናኛ ብዙሃን ገልጿል። ገብረ ሚካኤል ገብረ መድን ዝርዝራለሁ።
የነዳጅ ግብይት ከሚያዝያ 16 ቀን 2015 ጀምሮ ሙሉ በሙሉ በዲጂታል የክፍያ ስርዓት እንዲፈጸም መደረጉን ተከትሎ በአዲስ አበባ በሚገኙ ነዳጅ ማደያዎች የተሽከርካሪዎች መጨናነቅና ረጅም ሰልፍ ይታያል። በማደያዎች የሚታየው መጨናነቅና ሰዓታት የፈጀ ሰልፍ በስራቸው ላይ ተጽዕኖ እንደፈጠረባቸው ከነገሩን የታክሲ አሽከርካሪዎች አንዱ ሲሳይ አሸናፊ ነው።
ተሰልፈን ነው የምንቆየው፣ ብዙ ሰዓት እንሰልፋለን። አሁን እኔ ሌላ ቦታ ተሰልፌ አልቋል ተብዬ ነው እዚህ እንደገና መጥቼ የተሰለፍኩት። ዛሬ ጧት አልሰራሁም፣ ነዳጅ ሰልፍ ብቻ ነኝ። አሁን ሶስት ሰዓት ከ25 ነው። ጧት ጀምሬ ነው የተሰለፍኩት። ነዳጅ አለቀ፣ ተመልሼ እዚህ መጥቼ የተሰለፍኩት። እስካሁን አንድ ብር አልሰራሁም። 1000 ብር ነው ገቢ ያስኩት። ከዚህ በኋላ ነው ከዚህ በኋላ ደግሞ መኪና ነው የሚበዛው ሰው የለም እስካሁን እንግዲህ ያው ፍራሳት ያል ፍራፋት ይችላል ማለት ነው ዝም እንተንገላጣለ ነው የሚያው ተሰልፍ ያል
ሌላው የታክሲ አሽከርካሪ መለስ ምትኩ ደግሞ ሁኔታው የትራንስፖርት ችግሩን አባብሶታል ይላል
ሰልማ ዘና ቀርም ያው ሰዓት ይገልባል አንድ ቢያጆት አቀጥላል ይሄው ቆሞ ይዛት የታክሲ ክልል እንጂ የተሰፋሪ አውርደ ነው እንጂ ጭና አይደለም የምጠብቀው ካውርጥኳል
ማንነቴ እንዳይገለጽ ያለን አንድ የማዲያ ሰራተኛ ዲጂታል የነዳጅ ግብይት ስርዓቱ በሂደት እንዲተገበር ቢደረግ ኑሮ የሃይነቱ መጨናነቅና የሰዓት ብክነት አይፈጠርም ነበር በማለት ሐሳቡን አጋርቶናል
ባንድ ተጀመረ እስ ይያለ ነገሮች ቢጀምሩ ኑሮ ማለትም ያው ግቢ ውስጥ ያለውን ድንኳን ሰርተው አንድ ወር ሁለት ወር ቴሌብር እዚሁ ሰፖርት ያደረገ ሰውን ያለማመድ ባንዴ ያለማመድ እየከፈተ ቢር ኑሮ እንደዚህ ግርር ረፈጠር አሁን አንድ ሲጀምር ሁሉም ያልከፈተ ይበዛው ግማሹ ሲመጣ ቴሌብር ነው ስለው የለኝ የሚልሃል ግማሹ ንግድ ባንክ ነው ይላል ከፈት ስትለው ደግሞ በኋላ ያለው እንደገና ይቆማል ከፊት ያለው ማስተናገድ አንችልም ስለዚህ ባንዴ ባይሆን ኑሮ ቀስቀስ ያለ ሰው ቢለማመድ ኑሮ የሁሉ ግርር አይኖርም ነበር ማለት ነው ለኛ አይነም
ነዳጅ ለመቅዳት ተሰልፈው ያገኘናቸው አቶ እንደሰን ተድላ ወረፋ ሲጠብቁ 4 ሰዓት ማባከናቸውን ይገልጻሉ
12 ሰዓት ነው የመጣሁት እንደውም ቀድሜ የመጣው ነበር ይመስለኝ አሁን እንግዲህ ማጂ 3 ሰዓት ነው እንግዲህ እንደምታዩ ነው ክራውዱ ይመስለኛል እንግዲህ አንዳንዱ ሰው አፕሊኬሽኑ ሳጭን ይመጣል ወረፋው ይመስለኛል ግን ዛሬውን በደንብ ተረዳ ይመስለኝም እንጂ ሲስተሙ ዘመናዊ ሲስተሙ አጥቃቀሙ ወደነዋል ገና አሁን ገና ሰው እስከሚረዳው ድረስ እንደዚያ ክራውዶች ይኖራሉ ብዬ ነው ማስበውና ወይም ደግሞ ሁለቱንም ማስኬት 3 ኪሎ ሜትር ድረስ ካሽሩም ቴሌብሩንም ማስኬት ጥሩ ነው ጎል ለጎን ቢሆን ያለው ነገር ይቀንሳል ይያስባል
አዲሱ የዲጂታል የነዳጅ ክፍያ ስርዓት ማንኛውም አሽከርካሪ የነዳጅ ክፍያውን በካሽ ሳይሆን የሞባይል ስልኩን በመጠቀም በቴሌብር መተግበሪያ ወይም በሌሎች የዲጂታል የክፍያ ስርዓት አማራጮች ወደ ባንኮች እንዲያስተላልፍ ይጠየቃል በኢትዮ ቴሌኮም የሞባይል ገንዘብ ማስተላለፍ ኃላፊ አቶ ብሩክ አድሃና በዲጂታል ግብይት ስርዓቱ ላይ ግንዛቤው ለሌላቸው ደንበኞች የተቋሙ ሰራተኞች ድጋፍ ያደረጉ እንደሚገኙ ገልጸዋል።
እንግዲህ ለቴክኖሎጂ አንዳንዱ ሰው አዲስ የመሆን ነገር ስለሚኖር የኛም ባለሙያዎች ታች ድረስ በማውረድ የገንዘብ ዲጂታል መኒ ወደ ትሬ ገንዘብ ወደ ዲጂታል መኒ የመቀየር ፒናቸውን የረሱ ከሆነ ፒናቸውን ሪሴት አድርገን የማሳየት ስራዎችን እያደረግን ነው።
በዲጂታል የግብይት ስርዓቱ ላይ የሚታየው መዘግየት አሁን ካለው የኢንተርኔት ፍጥነት ጋራ የሚያያይዙት አሽከርካሪዎችም አሉ። ማንነቴ እንዳይጠቀስ ያሉን አንዲት አሽከርካሪ ይህን ሐሳብ ሰንዝረዋል።
ለኛ አይሆን ለኛ ኔትወርክ አይሆን በዚህ ላይ የትኛው በሄድክበት ቦታ የየትኛው ቦታ ሄደህ ነው ወዲያው አክቲቭ ሆኖ ለስራ የምትመለሰው? ማዲያስ የት የት አግኝተህ ነው ወዲያው ቡድግ አድርገህ እንድትመጣ የምትችለው? ስለዚህ ማዲያ ብዙ ኖሮ አገልግሎቱ አቅርቦቱ ብዙ ሆኖ ቢሆን ትጠቀማለህ። ግን የሁሉ ሰው ትላንትና የስራ የፈታው ሰው ብዛት ሁለተኛ ነው። ስለዚህ ከባድ እኔ አሁን ትላንትና ስንት ሰዓት እየተሰልፈ የቀዳውት አሁን 4 ሰዓት የመጣልኝ ወደ 8 ሰዓት ከመናምን ነው ቀርቶ የተመለሰ ተፈላል በድርጅት ስራ ማለት ነው ያ መኪና ስራ ሳይሰራው አለ ማለት ነው።
አቶ ብሩክ ግን በማዲያዎች ያለው መጨናነቅ ከኢንተርኔት ፍጥነት ጋር አይገናኝም ይላሉ።
ኔትወርኮቻችን ይሄን ያክል የመጨናነቅ ችግር የለም። በነገር ላይ ብዙ ደንበኞቻችን ግብይቱን በሚፈጽሙበት ጊዜ እንዳልኩ ሰከንዷ ማጭርናት ሌላም ሰፊ የሆነ ኢንተርኔት የምናምን ነገር የሚፈልገው ነገር የለም። ስልካቸው ላይ ስልክ ቁጥራቸው እንደሰጡ የሚከፍሉበት ሜሴጅ ይመጣል እሱ ላይ ፊናቸውን ነው የሚያስገቡትና ይሄን ያክል የጎላ የኔትወርክ ችግር የለም 100% ማረጋግጠው በኔትወርክ ችግር የገጠመን የለም።
ሁኔታው ከማዲያዎች አቅም ጋር እንደሚያያዝም አቶ ብሩክ ጠቁመዋል።
አንዳንድ ማዲያዎች 2-3 የፊውል ፓምፕ የመቅጃንቱ ሳጥኖች አሉ ይልግለታቸው 1-4-5-6 ይኖራል አንዱ ሳጥን 2 መቅጃ ሊኖረው ይችላል። ስለዚህ አሁን ላይ ኦብዘርቭ እያደረግናቸው ያለ ነው በሙሉ አቅማቸው ማዲያዎች አለመስራታቸው አንድ እክል ሆኖ ያለበት ሂደት አለ። ሶ ይሄንን በጋራ ደግሞ ማዲያዎችን በመንገር እንዲያስተካክሉ እንዲተበላሽ ነገር እንዲሰራ የማድረግ ስራዎችን እያደረግን ነው። ስለዚህ ከዚህ ጋርም ሊገናኝ ይችላል።
የትራንስፖርትና ሎጂስቲክስ ሚኒስቴር በማዲያዎች የሚታየው የተሽከርካሪዎች ሰልፍ ደንበኞች ከዲጂታል የግብይት ስርዓት ጋር ለመለማመድ የተሰጣቸውን የዝግጅት ጊዜ በአግባቡ ባለመጠቀማቸው የተፈጠረ ነው ብሏል። ሚኒስቴር መስሪያ ቤቱ ሰሞኑን ለመንግስት ብዙሃን መገናኛ በሰጠው መግለጫ ዲጂታል የነዳጅ ግብይት ስርዓቱ በአዲስ አበባ በሚገኙ 153 ማዲያዎች መተግበሩን ጠቅሶ በደንበኞች ዘንድ የሚታየው የዲጂታል መተግበሪያ አጠቃቀም ውስንነትም ለችግሩ መፈጠር አስተዋጽኦ እንዳደረገ ገልጿል። ተገልጋዮቹ ግን ችግሩ እስኪፈታ ድረስ መንግስት አማራጭ የክፍያ መንገድ ሊያመቻች ይገባል ይላሉ።
አንደኛ ነገር በኢትዮጵያ ኔትወርክ በሲቪ ብር ተብሎ ይሄን ያህል እንት ማለት ቢሆን በሲቪ ብርም ለሚጠቀም አክቲቭ የሆነለት አክቲቭ ሆነ አለዛ ግን በኤቲኤም ብንጠቀም በቃ ማንኛውም ሰው በኤቲኤሙ ቢጠቀም ቢያንስ ስራውን ያቀላል። አንደኛ ለሰራተኛው ሲስተሙ ምን ያህል ገብቶናል
ስራችን እንትተን 2 ሰዓት እና 3 ሰዓት ዲመቆ ፌራ አይደለም ያስባል ከሰው ህይወት ላይ ሳይፈልግ ጊዜ ይወሰድበታል። መተካከል የሚችልበት ነገር ቢፈጠር ጥሩ ነው። አንደኛ ትሬኒንግ ቢሰጣቸው የማዲያው ሰዎች እንደዛ እንደዛ የተገሩት ቢሆኑ ቶሎ መፍትሄ ይገኛል ያስባል። ህዝቡም እንደገና ተዘጋጅቶበት ቢሆን የተሻለ ይሆናል ያስባል።
ዲጂታል የክፍያ ስርዓቱ በየጊዜው እየተሻሻለ መምጣቱን የገለጸው የትራንስፖርትና ሎጂስቲክስ ሚኒስቴር ይኸው አሰራር ከግንቦት 1 ቀን 2015 ጀምሮ በክልሎችም ተግባራዊ እንደሚደረግ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮ ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የመጀመሪያው ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ በደቡብ ክልል የተፈጠረውን ኮሌራ ይመለከታል። በደቡብ ክልል ጋሞ ዞን በተከሰተው የኮሌራ ወረርሽኝ 8 ሰዎች መሞታቸውን የዞኑ ጤና መምሪያ ሲያስታውቅ በጋሞና በጉፋ ዞኖች እስከ ትናንት ድረስ በጥቅሉ ከ430 በላይ ሰዎች በበሽታው መያዛቸውን የዞኖቹ ባለስልጣናትና ነዋሪዎች ለአሜሪካ ድምጽ ገልጸዋል። የፌደራልና የክልሉ መንግስታት እንዲሁም መንግስታዊ ያልሆኑ ድርጅቶች ድጋፍ እያደረጉ ቢሆኑም የመድኃኒትና የሕክምና ቁሳቁሶች እጥረት መኖሩን አመላክተዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
ወረርሽኙ ከተከሰተባቸው አካባቢዎች አንዱ በሆነው በጎፋ ዞን የዛላ ወረዳ ነዋሪ አቶ አስናቀ ባህሉ በሶስት ቀበሌዎች ወረርሽኝ መከሰቱና ሰዎች መታመማቸውን በስልክ ለቪኦኤ ተናግሯል።
እና ወረዳ አንድ ሶስት ቀበሌያት ላይ ነው ያለው። ሶስት ቀበሌ ወደ ደቡሞ አቅጣጫ በሚገኘው ሶስት ቀበሌያት ላይ ነው ወረርሽኙ ተከሰተው። ያው እስካሁን ድረስ ቁጥጥር እየተደረገ ነው ያለ። ቀበሌያት ወደ ሻደ ቀበሌ፣ ባዮ ሊማ ቀበሌና ቤራዊጋ ቀበሌ ይባላሉ። ሶስት ቀበሌ
የተባበሩት መንግስታት ድርጅት ዩኤን ኦቻ ሰሞኑን ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ካለፈው አመት ነሐሴ ወር አንስቶ እንዲሁም በቅርቡ ወረርሽኙ ተከስቶበታል ያለውን የደቡብ ክልልን ጨምሮ በሌሎችም ክልሎች 4194 ሰዎች በበሽታው መያዛቸውን አስታውቋል። ክልሉ ነዋሪ አቶ አስናቀም ወረርሽኙ ከአጎራባች ጋሞ ዞን ማላጋርዳ ወረዳ ወደ ጎፋ ዞን ዛላ ወረዳ መዛመቱን ተናግሯል።
ምክንያቱም ያው ከሌላ ወረዳ ለሶ በሄዱበት ያው በምግብ ውሃ ንክኪ ነው ተላለፈው። ለሶ ሄዱ ሰዎች ከኛ ወረዳ ቀበሌ ሄዱስ ወደ በጋሞ ዞን አዲሱ ወረዳ ወደ ማሌ አካባቢ የሚገኝ ወረዳ አለዛ ወረዳ ዘመድ ሞቶ ለሶ ሄዱት ሰዎች ናቸው በሽታውን ይዘው የመጡት።
በዛላ ወረዳ የባዮዚማ ጤና ጣቢያ ኃላፊ አቶ ማቴዎስ መንግስቱ እንደገለጹት ከሚያዝያ 9 ቀን 2015 ዓ.ም ጀምሮ በወረዳው በተስፋፋው የኮሌራ ወረርሽኝ ከ59 በላይ ሰዎች ተይዘዋል።
አሁን አስቸጋሪ ይሄ ወቅት አሁን ዝናብ ከዚህ በፊት ፀሐይ አለ 4 ዓመት ሙሉ ሆነ። ከዛ በኋላ ደግሞ ዝናብ መጣ። ለሱ ምቹ ኢንቫይሮንመንት መፍጠሩ ምክንያት ራብ አለ ትንሽም ቢሆን አሁን ሰው ኢሚኒቲ ራሱ መቋቋም አይችልም። በራም ራብ የተጎዱ ሰዎች ስለሆነ በቀላሉ ባክቴሪያውን ሊጎዳ ይችላል የሚል ሐሳብ ነው።
ወረርሽኙ የከፋ ጉዳት ያደረሰ የሚገኘው የሕክምና ቁሳቁስና የመድኃኒት እጥረት በመኖሩ እንዲሁም የአካባቢው ህብረተሰብ ድርቁ ባስከተለው ረሃብ በመጎዳታቸው ነው ሲሉ አቶ ማቴዎስ አስረድተዋል። በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክተር አቶ ታረቀኝ መርዒድ በዞኑ እስከ ትላንትና ሁለት ድረስ ከ350 በላይ ሰዎች መያዛቸውን አስታውቀዋል።
ከ350 አብዛኛው ወደ 308 የሚሆኑ አገግሞ ሲወጡ ወደ 40 ምናምን የሚሆኑ እዛ እያገገሙ ናቸው። ያው በየቀኑ በየሰዓቱ ስለሚገባ ቁጥሩ አንዱ ሲጨምር አንዱ እየቀነሰ እንደዛ ነው የሚሄደውና ኦሬዲ ወደ 308 አካባቢ የሚሆኑ ታካሚዎች እስከ ትላንትናው ድረስ አገግሞ ወጥቷል።
የደቡብን ጨምሮ በአገሪቱ ልዩ ልዩ ክልሎች በተዛመተው የበሽታው ወረርሽኝ ከ4000 በላይ ሰዎች መያዛቸውና 71 ሰዎች ደግሞ ለህልፈት መዳረጋቸውን በተባበሩት መንግስታት ድርጅት ዩኤን ኦቻ የሰሞኑ ሪፖርት ተገልጿል። በጋሞ ዞን ጤና መምራ የጤናና ጤናነክ ድንገተኛ አደጋዎች ቅኝት ዲሬክተር አቶ ታረቀኝ መርዒድ ወደ ጤና ተቋም ከመምጣታቸው በፊት ለሞት ተዳረጉ ያሏቸውን 5 ሰዎችን ጨምሮ በዞኑ በአጠቃላይ እስካሁን ድረስ 8 ሰዎች መሞታቸውን አስታውቀዋል።
በተለይ ማገገሚያ ውስጥ ከመጡ በኋላ 3 ተመዝግቦብናል። ያው ኮሚኒቲ ውስጥ መጀመሪያ ዳግሞስ ከመራጋችን በፊት የተከሰተ እንዳለ ሆኖ ማለት ነው።
የጎፋ ዞን የጤና መምሪያ ኃላፊ አቶ ማርቆስ ማኖታ ወረሽኙ በጎፋ ዞን በሁለት ወረዳዎች በሚገኙ 4 ቀበሌዎች መከሰቱን ተናግሯል።
በዞናችን ትንሳኤ ዕለት ነው የመጀመሪያው ኬዝ የተፈጠረው። በሙስ ትንሳኤ ዕለት ከተከሰተበት ጀምሮ እስካሁን ድረስ አጠቃላይ 86 ኬዞች አሉ። 86 ህሙማን 86 ህሙማን ውስጥ 7 ህሙማን ለጊዜው አሁን ህክምና ማዕከል ላይ ናቸው። ሙሉ በሙሉ እስኪያገግሙ ድረስ እንደወጡ ያው እነሱም አዲስ የገቡ ናቸው፣ ትናንት የገቡ ናቸው። ከዛ ውጪ 79 ኬዝ ይኖሩዋል። ሞት የለም ማለት ነው። አሁን
ወደ ተዘጋጁ ማገገሚያዎች ከመድረሱ በፊት እንደ ሞቴ ከመጥረጥር አንድ ሰው በቀር በዞኑ ሞት አለመመዝገቡን የሚናገሩት አቶ ማርቆስ በሽታውን ለመቆጣጠር ትረት የተደረገ መሆኑን አስረድተዋል።
በበሽታው የተጠቁ ሰዎችን ለየታና ህክምና አገልግሎት ማይከላትን በማዘጋጀት ህክምና እየተሰጠ ነው ያለው። በተቻለ መጠን ስታንዳርዱን የጠበቀ ህክምና ማይከል አዘጋጅተን እዛ ህክምና እየተሰጠ ነው።
የፌደራልና የክልል መንግስታት እንዲሁም አጋር ድርጅቶች በሽታውን ለመከላከል ጥረት ያደረጉ ቢሆንም ድጋፋቸው በቂ እንዳልሆነ የሁለቱ ዞን ኃላፊዎች ተናግሯል። በደቡብ ክልል የጋሞና የጎፋ ዞኖች ገጠራማ ወረዳዎች የኮሌራ ወረርሽኝ ከመደጋገምባቸው አካባቢዎች ውስጥ ተጠቃሾች ናቸው። የአካባቢው ህብረተሰብ ንጽህናቸውን በመጠበቅ የመጸዳጃ ቤት አጠቃቀምን በማስተካከል ምግባቸውን አብስሎ በመብላት በተለይ ፍራፍሬዎችን በሚገባ አጥበው በመመገብና የሚጠጡትን ውሃ አፍልቶ በመጠጣት ከወረርሽኙ ራሳቸውን እንዲከላከሉ የየዞኖቹ ኃላፊዎች አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስ እናመሰግናለን። በመቀጠል ከአንዲት ወጣት ጋር እናስተዋውቃችኋለን። ፍቅር ሰለሞን ጨርቃ ጨርቅና የሸራ ላይ የስዕል ጥበብን አንድ ላይ በማዋሃድ ለየት ባለመልኩ ስራዎቿን የምታቀርብ ሰዓሊ ናት። ከአዲስ አበባ ዩኒቨርሲቲ አላይ ስነ ጥበብ ትምህርት ቤት በጨርቃ ጨርቅ ዲዛይን የተመረቀችው ፍቅር ጁንያ በተሰኘ የንግድ መለያዋ በኩል የሴት ቦርሳዎችና የአንገት ልብሶችን ትነድፋለች። ኤደን ገረመው ከፍቅር ሰለሞን ጋር ያደረገችውን ቆይታ ተመልክተን እንመለስ።
በጣም ነው ማመሰግነው። ሙሉ ስምሽን ልሽበት ሙያ አድርገሽ አስተዋውቂልኝ።
እሺ፣ እኔ ማመሰግናለሁ። ስሜ ፍቅር ሰለሞን ይባላል። ከአዲስ አበባ ዩኒቨርሲቲ ካሌ ስነ ጥበብና ዲዛይን ትምህርት ቤት በዲዛይን ነው የተመረኩት እና አሁን በሰዓሊና ዲዛይነር ነኝ። ግራጁዌት ያደረኩት ያው ስካርፍና ባጎችን ነበር የሰራሁት። ከወጣሁኝ በኋላ ግን የተለያዩ አርቶችን እሰራለሁ እና ባግና ስካርፎችንም እሰራለሁ። ዲዛይን ማለት
ለየት ባለመልኩ ስራዎችሽ ከእልፍና ከሹራብ ስራ ጋር የተያያዘ የሚመስሉ ግን ደግሞ እንደ ካንቫስ ግድግዳ ላይ ተወጥረው የሚቀመጡ አይነት ናቸውና እስቲ እንዴት ነው የምትሰሪው? ወደዛ አይነት አሰራር ዘይቤስ እንዴት ልትመጪ ቻልሽ?
አዎ፣ መጀመሪያ ግራጁዌት ያደረኩት እንደነገርኩሽ በባግና ስካርፍ ነበረ የሰራሁት። ያን ደግሞ ጆንያን ከክር ጋር አንድ ላይ ሚክስ አድርጌ ሁለቱን አንድ ላይ በማድረግ ነው ስካርፍና ባጉን የሰራሁት። ከዛ ደግሞ ግራጁዌት አድርጌ ከወጣሁኝ በኋላ ደግሞ ወደ አርቱ ተመልሼ ይሄ ሹራብ ይሄ እንደ ዌቭ ወይም ደግሞ እንደ ሽመና የሚሰራውን እኔ ደግሞ ወደ ስዕሉ አምጥቼ ግድግዳ ላይ የሚሰቀል የተለያዩ አርትወርኮችን እሰራለሁኝ ማለት ነው።
እንዴት ወደዚህ ሀሳብ ልትመጪ ቻልሽ? ምክንያቱም ይሄ ለየት ያለ ነገር ነው እና ወደዚህ መንገድ እንዴት ስትመጪ ቻልሽ?
ከዛ ከወጣሁኝ በኋላ የተለያዩ ኤክስፐሪመንቶችን አደርግ ነበር በራሴ። ይሄ እንደዚህ ቢሆን ይሄ እንደዚህ ቢሰራ እያልኩኝ ጆንያውንና ክሩን አንድ ላይ እያደረኩ እየሰፋው ምናምን አደርግ ነበር እና ከዛ በኋላ በሂደት ነው እንደዚህ ልሰራ የቻልኩት ማለት ነው። እና አብዛኞቹ ስራዎች ኢንስፓየር የሚያደርገኝ ተፈጥሮ ነው። ኢንስፓየር የሚያደርገኝ አብዛኞቹ ስራዎች ወደ ላንድስኬፕ ያደላሉ፣ ወደ ላንድስኬፕ ወይም መልካም ምድር ናቸው እና ይሄ የዳፍተርንም ሁሉ ነገር ስታይ ኔቸር በራሱ ነው የሚሄደው። የዳፍተርንም ስታይ እንደዛ ነው አትገድቢውም እንደፈለገ ነው የሚሄደው እና የኔም ስራዎች እንደዛ በነፃነት የተሰሩ ናቸው እና አብዛኞቹም ስራዬ ደግሞ ከፍሬም የወጡ ናቸው። እንደዚህ ሙሉ ነፃነት ያለው ነው ቀፍሬ በፍሬም የተገደበ አይደለም እና እንደፈለግኩኝ ነው የሚሰራው የተሰማኝ ስሜት ማለት ነው።
የባለሙያዎችም የጓደኞችሽም ሊሆኑ ይችላሉ። እንዲሁም ደግሞ የስዕል ስራዎችሽን የሚያዩ ሰዎች ምላሽ ምን ይመስላል?
አዎ ሰው በጣም እያበረታታኝ ነው ማለት ሰው ባላሰበው ባልጠበቀው መንገድ ነው ሰርች የመጣሁትኝ እና የሰውን ፊድባክ በጣም ደስ የሚል ነው። እንደዚህ በይሄ ሽመናን አሁን እንደዚህ እንደ አርት የተጠቀመው የለም ምናምን እና በጣም ብዙ ማበረታቻዎችም ያደርጉልኛል ምናምን። ብዙዎችም ደግሞ ስራዬን እየወደዱ ለራሳቸው እየገዙኝም የሚያበረታቱኝም ብዙ አሉ እና ለእኔም ይበልጥ ሞር እንድሰራ አድርጎኛል። ከዚህ የበለጠ በሌላ መንገድ ደግሞ እንድሰራ እያደረገኝ ነው። አሁንም ሌላ አዲስ ነገር ለመስራት አሁንም እንትናለኝ ሀሳብ አለኝ።
አንቺ ያለሽበት አሁን የስዕል ወይም ደግሞ የዲዛይን ዘይቤ የተለየ ስም አለው ወይ? ምን ይሰኛል? እንዲሁም ደግሞ በስዕሎችሽ ማስተላለፍ የምትፈልጊው መልእክትስ ምንድን ነው? በስራሽ
ዲዛይን ነው መጀመሪያ የጀመርኩበት መነሻዬ ማለት ነው። በቴክስታይል ዲዛይን ነበር ማለት ነው። ባገኘሁት ማቴሪያል ሰዎች ይሄ ማቴሪያሉ ጆንያን አሁን ሁላችንም በየቤታችን ደጃፍ ላይ እየረገጥ ነው ወይ እቃ መያዣ ነው የምናደርገው እና ያንን ማቴሪያል ሪሳይክል አድርጌ ቫሊዩ ኖሮ በውበት ኖሮትም እንዲታይ አድርጌ ነው እየሰራሁኝ ያለሁት ማለት ነው። እና ምንም ነገር እቃ ከሆነ ነገር ተነስተሽ ባለው ነገር ብዙ ነገር መስራት እንደሚቻል ነው የማምነው ከዚህ የበለጠ ማለት ነው።
አሁን ከስዕሉ ጎን ለጎን ቦርሳ ላይ ታደርጊያለሽ?
አዎ ቦርሳዎችን እና ስካርፎችን በተለያየ ዲዛይን ሰው በሚፈልገው በራሴም እየሰራሁ የተለያዩ ዲዛይኖችን እሰራለሁ እና የራሴ ደግሞ የብራንድ ባለኝ ጆንያ ዲዛይን የሚባል በዛም እየሰራሁኝ ነው። ስዕሉንም እየሰራሁኝ ነው ሁለቱም።
እንዴት ነው አይከብድም ሁለት ስራ ጎን ለጎን ማስኬድ? አልከበደሽ?
በፕሮግራም ነው የምንቀሳቀሰው። መስራት ያለብኝን ወይ አርቱ መስራት ካለብኝ እንደዛ፣ ወይ ጆን የኛውን የባጎቹን ምናምን መስራትን ካለብኝ እንደዛ አብቃቅችን ጊዜን በሚያስፈልገኝ ሰዓት የምፈልገውን ነገር እንደዚህ ጎን ለጎን ሁለቱንም እያስኬድኩኝ ይሰራለሁ።
ሰዎች ስራዎችሽን የት ነው የሚያገኟቸው? ቦርሳው በጆን እያም ያሉትን ቦርሳዎችሽን ሊሆን ይችላል። ስራዎችሽንም እንዴት ነው ማግኘት የሚችሉት?
የስል ስራዎችን ያው አብዛኛውን ጊዜ ያው ስቱዲዮ እየመጡ እየጎበኙ ነው እንትን የሚሉት። ሌላ ደግሞ ኢንስታግራም አካውንት አለኝ ፍቅር ሰለሞን የሚል፣ እዛ ላይ ፖስት ያደረኳቸውን ነገር ሰዎች እያዩ ኮንታክት ያደረጉኛል። ፕራይም ይህንኑ ነው የምሰራው። ሌላ ያው ከተመርቄ ከወጣሁኝ በኋላ ቀጥታ የተለያዩ ኤግዚቢሽኖችን ነው ያደረኩት። እንዳልኩሽ ከዲዛይኑ ከባጉና ከስካርፉ ሌላ ወጥቼ የተለያዩ የስዕል ስራዎችን ይሄ የተለያዩ ዲዛይኖችን ወደዚህ አምጥቼ እየሰራ ያለው ያልኩሽም እነሱን ሰራ ነበር እና የተለያዩ ኤግዚቢሽኖችን አቀርብ ነበር። በዛ ደግሞ ሰዎች በጣም ስራዬን እየወደዱት ከዛ በዛ ኢንካም ማግኘት ጀመርኩኝ ማለት። ከዛ ስቱዲዮ የራሴን እንትን አልኩኝ። ከዛ ባጎችንና ስካርፎችንም ደግሞ አንድ ላይ አድርጌ እነሱንም እየሰራሁኝ በራሴ ያው እዚህ ደረጃ ደርሻለሁ። እስካሁን እየሰራሁኝ ነው።
እንዴት ነው ሰዓሊ መሆን መፈለግሽን ያወቅሽው? ወደ አለ የስነ ጥበብ ትምህርት ቤት እንዴት ነው የመጣሽው?
አለ የመጣሁት እናቴ ሰዓሊ ነች፣ ወንድሜም ሰዓሊ ነው እና እናቴ የአዲስ አበባ ዩኒቨርሲቲ እዛው ነው ተመርቃ እዛው አስተማሪ ነበረች እና እነሱን አይ ነበረ እነሱ ሲሰሩ ወንድሜም እናቴ። በይበልጥ ደግሞ እናቴ ነች በጣም ኢንስፓየር ያደረገችኝ እንደዚህ እንድሰራ ምናምን እና እነሱን እያየሁኝ ነው እኔም በጣም ፍላጎቱ ያደረብኝ ነው ወደዚህ የገባሁትኝ ማለት ነው።
እንደ ወጣት የስነ ጥበብ ባለሙያ ያሉ ተግዳሮቶች ምንድን ናቸው?
ያው ቻሌንጅ ይኖረዋል ምንም ነገር ስትሰሪ፣ ግን ያን እነዛን ቻሌንጆች እኔ ኢሹ ናቸው ብዬ አላነሳቸውም። በቃ የሚያመጣውን ነገር ሰዎች አንዳንዴ ጥሩ ነው አንዳንዴ ደግሞ ላይደግፉሽ ይችላሉ ምናምን፣ ብዙ ቻሌንጆች ይኖራሉ። ግን እነዛን ቻሌንጆች ተቋቁሜ በቃ መቻት እኔ እችላለሁ በቃ እኔ እችላለሁ ማድረግ እችላለሁ ብዬ ነው የማስበው ነው። ምንም ነገር ከማድረግ ወደ ኋላ ለማድረግ የምፈልገውን ነገር ማለት ብቻ እንደዚህ ይሄ የራሴን ሎጎ ወይም ደግሞ የራሴን ስራዎች የኔን ብቻ ሳይሆን የሌሎች የተለያዩ አርቲስቶች ሊሆን ይችላሉ ሰው እንደዛ ዲፕሊኬት እያደረገ ያለ ራስሽ ፍቃድ ማለት ነው። እንደዚህ አይነት ነገሮች በጣም አሉ እና እሱ ላይ በደንብ እንትን ይባል እያስባለሁ እንጂ ሌላ ምን ነገር የለም።
እንግዲህ በቀጣይ ራስሽን የት ነው የምታየው? ምን አይነት አላማዎችና እቅዶች አሉሽ?
ከዚህ በኋላ የራሴን ይሄ ብራንድ ሎጎንም ዲዛይኑንም አርቱንም ጎን ለጎን ከዚህ በተሻለ በአዲስ ነገር ደግሞ አሁን ከምሰራው ደግሞ በተሻለ ነገር ከዚህ በለጠ መስራት ትፈልጋለሁ። አይነ ባለም ከፍ ደረጃ ከዚህ የተሻለ አሻሽዬ መስራት ትፈልጋለሁ።
እሺ ፍቅር፣ በጣም ነው የማመሰግነው ከኛ ጋር ከጋቢና ቪ ጋር ስለነበረሽ ቆይታ።
እኔም በጣም አመሰግናለሁ። ቴንክ ዩ።
አድማጮቻችንና ተመልካቾቻችን ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። ከዚያ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የያዝነው ሚያዝያ ወር በየመን የተኩስ ማቆም ስምምነት የተደረገበት አንደኛ ዓመት መሆኑን በማስታወስ የዛሬው ርዕሰ አንቀጽ ይንደረደራል። ከተኩስ ማቆሙ በፊት በኢራን የሚደገፉት የሐውቲ አማጽያንና ዓለም አቀፍ ውቅና እንዲሁም በሳውዲ አረቢያና በተባበሩት የአረብ ኤምሬትስ የሚደገፈው የየመን መንግስት መካከል ግጭት ሲካሄድ ሰንብቷል። በተባበሩት መንግስታት ድርጅት አማካኝነት የተደረሰው ይህ የተኩስ ማቆም ስምምነት ከእንደሮፓያን አቆጣጠር 2014 ዓ.ም ወዲህ ረጅም ጊዜ የቆየን ሰላም አምጥተዋል ሲል ይቀጥላል ርዕሰ አንቀጹ። ከሰባት ዓመታት በላይ የቆየው ግጭት የየመንን ኢኮኖሚ አውድሞ በዓለም ከፍተኛውን የሰብአዊ ቀውስ አስከትሏል። በአሁኑ ወቅት 21.6 ሚሊዮን ሰዎች የሰብአዊ ድጋፍ እንደሚያሻቸው ርዕሰ አንቀጹ ጠቁሟል። 6 ሚሊዮን የመናውያን ሲፈናቀሉ በመቶ ሺህ የሚቆጠሩ ደግሞ የተለያየ ደረጃ ላይ የሚገኝ የምግብ ዋስትና እጦት ገጥሟቸዋል። አንዳንዶቹ ረሃብ ተጋርጦባቸዋል። የተኩስ ማቆም ስምምነቱ አብዛኛውን ሁከት ሲያስቆም ወደፊት ለሚጠበቀው ዘላቂ የሰላም ስምምነት ጥርጊያ መንገድ ከፍቷል። ነገር ግን ውጊያውን ሙሉ ለሙሉ አላቆመም። ያም ቢሆን የተገኘው አንጻራዊ ሰላም የሲቪሎችን ሞት በ60% ቀንሶታል። በተጨማሪም በሰንዓ የሚገኘው አየር ማረፊያ ለንግድ አየር መንገዶች ክፍት እንዲሆን አስችሏል። ነዳጅ በመግባቱም የንጹህ ውሃ፣ የኤሌክትሪክ፣ የጤናና ሌሎች አቅርቦቶች እንዲሻሻሉ አድርጓል። ተኩሱ ጋብ በማለቱ የረዴ ሰራተኞች በርከት ያሉ ሰዎችን ለመርዳት አስችሏቸዋል ሲል ርዕሰ አንቀጹ ይቀጥላል። በተመድ አማካኝነት የተደረሰው ተኩስ ማቆምና በዩናይትድ ስቴትስ የተከናወነው የዲፕሎማሲ ሥራ በአብዛኛው ውጊያውን አስቆሞ በሺ የሚቆጠሩ ሲቪሎችን ሕይወትን ቢታደግም ስምምነቱ ግጭቱን በዘለቄታው ለመፍታትና ሁሉን አቀፍ የሆነና በየመናውያን የሚመራ የፖለቲካ ሂደት ውስጥ ለመግባት የመጀመሪያው እርምጃ እንደሆነ ዩናይትድ ስቴትስ ትረዳለች ሲሉ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ የሆኑት ቬዳንት ፓተል መናገራቸውን ርዕሰ አንቀጹ ጠቅሷል። ፕሬዚደንት ጆ ባይደን በጽሑፍ ባስተላለፉት መልእክት ደግሞ ተኩስ ማቆሙ ጠቀሜታው የጎላ አዲስ ምዕራፍ የከፈተ መሆኑን ጠቁመዋል። ተኩስ ማቆሙ እንዲዘልቅ ማድረግና ወደ ሰላም የሚደረገውን ሂደት ማቀላጠፍ በመካከለኛው ምስራቅ ካሉ አጋሮቻችን ጋር በምናደርገው ግንኙነት የአስተዳደሬ ዋናው ትኩረት ነው። በተገኘው መልካም ለውጥ ላይ ተመርኩዘን ለመቀጠልና ለአስፈሪው ግጭት ሁሉን አቀፍ መፍትሄ ለማምጣት በምናደርገውን ጥረት እንቀጥላለን ሲሉ ፕሬዚደንት ባይደን በጽሑፍ መልእክታቸው ማስፈራቸውን ርዕሰ አንቀጹ ጠቅሷል። ዩናይትድ ስቴትስ በአካባቢው ካሉ አገሮች ጋር ያላትን አጋርነት በተመለከተ እንዲሁም ሳዑዲ አረቢያንና ዩናይትድ አረብ ኤምሬትስን በኢራን አማካኝነት ከሚመጣው ጥቃት ለመከላከል ሙሉ በሙሉ ቁርጠኛ ነች። ከየመን ድንበር በኩል ሲፈጸም የነበረው ጥቃት እንዲሁም የመን ውስጥ ሲደረግ የነበረው የአየር ድብደባ ባለፈው አንድ ዓመት መቆሙ የተኩስ ማቆሙ ሌላው መልካም ውጤት ነው ሲሉ ፕሬዚደንት ባይደን አስታውቀዋል። በየመን ያለውን ጦርነት እስከ ወዲያኛው ለማስቆም በቀጠናው ከሚገኙ ሁሉም አጋሮቻችን ጋር ትብብራችንን ለመቀጠል ሻለው ማለታቸውንም ጠቅሶ የዛሬው ርዕሰ አንቀጽ ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮችና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ ስማረ አብረናችሁ ነበር። ዋና አዘጋጃችን ጽዮን ግርማ ናት። ከመላ የቪኦኤ ባልደረቦች ጋር መልካም ምሽት እንዲሆንላችሁ እመኛለሁ። ሰናይ ምሽት።